ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ጤነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 24 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ነሐሴ 24 ቀን 636 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በምዕራባውያን ተመርጦ በወያኔ መልካም ፈቃድ ምኒልክ ቤተ መንግስት የገባው ተራዝነት ጠቅሹም ስልጣን ከያዘበት ጊዜ ጀምሮ ኢሕአፓ ወያኔ ከኋላ ሆኖ ሁሉንም ነገር እንደሚቆጣጠርና የቀንጅብ የሚለው ስያሜ እንዳያደናግር በተቻለው ሁሉ አስጠንቅቋል። አብዛኛው ተታሎ የደረሰው ጉዳትንም አይተናል። ዘንዶ ወያኔ ማንገቱን ቀና እያደረገ ነው። ቆሰለ እንጂ መች ሞተ? በመላ ኢትዮጵያ ባሉ ቀውሶች ሁሉ ጀርባ ወያኔ ነበረ፣ አሁንም አለ። ቀደም ሲል የወያኔን መሰሪ እርምጃዎች በሚመለከት አቅርበን የነበሩትን የፍኖተ ዴሞክራሲ ሀተታዎች አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በጎንደር ቦሎና በአፋር ከወያኔ ቡድን ታጣቂዎች ጋር የሚደረጉ ጦርነቶች አሁንም የቀጠሉ መሆናቸው ታውቋል። ከወያኔም ሆነ ከአገዛዙ የሚሰጡ የደመሰሰን ድንፋታዎች እንደቀጠሉ ሲሆኑ አሁንም በገለልተኛ ወገን የተረጋገጡ ትክክለኛ ዜናዎችን ማግኘት አልተቻለም። አገዛዙ በተደጋጋሚ በአየር ደበደብኩ ቢልም የወያኔ ጦር እስካሁን መቆየቱ አገዛዙ ጦርነቱ እንዲቀጥል እንደሚፈልግ ይመሰክራል የሚሉ አልጠፉም። በጎንደርምና በወሎ በጎበዝ አለቃ የተሰባሰቡም ሆነ ፋኖ የሚከላከለው በጣም ጊዜ ባለፈባቸው መሳሪያዎች በመሆኑ ወያኔን ባጭር ጊዜ ድል መጥቶ ማባረር አልተቻለም። በሌሎች ክልል ተብዮች ልዩ ጦር እየተባለ መሳሪያ እስከ ጥርሳቸው የታጠቁ መሆናቸው ሲታወቅ አማራው በማንነቱ ብቻ በአገዛዙ እንዳይታጠቅ መደረጉ የአደባባይ ምስጢር ነው። በዚህ ምክንያት የተጠናከረ ወያኔ በሚያደርገው ጥቃት ከአፋር የተለያዩ ቦታዎች የተፈናቀሉ ዜጎች ቁጥር እየጨመረ መሄዱ ታውቋል። የተፈናቃዮቹ ቁጥር ከሳምንት በፊት 76000 የነበረ ሲሆን በአንድ ሳምንት ጊዜ ውስጥ ወደ 112000 ማሸቀቡን የአካባቢው ባለስልጣናት ተናግረዋል። በአሁኑ ወቅት ተፈናቃዮችን ለመርዳት 8 ያህል መጠለያ ጣቢያዎች መቋቋማቸውና የእርዳታ ቁሳቁሶችን ለማቅረብ እንቅስቃሴ የተደረገ ቢሆንም በአካባቢው አስተዳደር ብቻ ችግሩ ሊፈታ እንደማይችል ተገልጿል። እስካሁን አካባቢው አስተዳደር 11600 ኩንታል እህል ለፈናቂዎቹ ማካፈሉ ተገልጾ ከዓለም የምግብ ፕሮግራም ከቀይ መስቀልና ከሌሎች የተራሩ ድርጅቶች ጋር በጋራ ለመስራት እንቅስቃሴ ተጀምሯል ተብሏል። የተፈናቃዮቹን ፍላጎት በአግባቡ ለማስተናገድ ከአገዛዙም ሆነ ከበጎ አድራጎት ድርጅት በኩል ከፍተኛ ጥረት የሚያስፈልግ መሆኑ ተገልጿል። በአፋር 455 ትምህርት ቤቶች በመውደማቸው ከ88 ሺህ በላይ ተማሪዎች ትምህርታቸውን ለመቀጠል አይችሉም ተብሏል። ቦሉና ጎንደር የወያኔ አሸባሪዎች 140 ትምህርት ቤቶችና ሁለት የመምህራን ኮሌጆችን ሙሉ በሙሉ ወይም በከፊል ያወደሙ መሆናቸውንም ተዘግቧል። በሰሜን ኢትዮጵያ ክፍል በትግራይ በወሎ በጎንደርና በአፋር በሚደረጉ ጦርነቶች ምክንያት የኢትዮጵያ ኢኮኖሚ በጽኑ እየተጎዳ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። በአካባቢው በተካሄዱ ጦርነቶች በሺዎች የሚቆጠሩ ሲገደሉ በሚሊዮን የሚቆጠሩ ደግሞ ተፈናቅለው እርዳታ ፈላጊዎች ሆነዋል። የምግብና የፍጆታ ቁሳቁሶች ዋጋ በከፍተኛ ደረጃ የጨመረ ሲሆን ዜጎች ኑሯቸውን አስቸጋሪ በሆነ ሁኔታ እንዲገፉ አስገድዷቸዋል ተብሏል። የውጭ ምንዛሪ አስመልክቶ ባለፈው አመት በባንክ 35 ብር ይመነዘር የነበረው 1 ዶላር በአሁኑ ወቅት ምንዛሪ ወደ 45 ብር አሸቀቧል። በጥቁር ገበያም ደግሞ ከ65 እስከ 70 ብር እየተመነዘረ መሆኑን አንዳንድ ምንጮች ይገልጻሉ። በጦርነቱ ምክንያት ሀገሪቱ ምን ያህል ወጪ እንዳወጣች ግልጽ የሆነ መረጃ ባይኖርም እስካሁን ቢያንስ ከ500 ሚሊዮን ዶላር እንደወጣ አንዳንድ ባለሙያዎች ይገምታሉ። የተባበሩት መንግስታት ድርጅት መረጃዎች ደግሞ ለጦርነቱ ከቢሊዮን ዶላር በላይ ከሀገሪቱ ካዝና ሳይወጣ እንዳልቀረ ተናግረዋል። በአመት በአማካይ 10 ከመቶ እድገት አሳይቷል ሲባልት የነበረው የሀገሪቱ ኢኮኖሚ በአለም አቀፍ ደረጃ የተሰራጨው የኮሮና ቫይረስ ካስከተለው ተጽዕኖ ጋር ተዳምሮ በአመት በአማካይ 2 ከመቶ ይሆናል እየተባለ ነው። አድማጮቻችን የለቱ ዜና ዝለ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ከፍተኛ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍተኛ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 ዩኤስኤ ሲሆን በኢሜይል efdpu@aol.com
ሲጋለጥ ያሰቡልን የተቆጩልን ብቻ ሳይሆኑ ወደ እሳቱ ሊጥሉን የፈለጉትም ነጋጥ ባይወተወቱን ለምን ይሃባ ከሽሞቹ ተደራግሮ ህጋዊና ይፋ ይወጣም በሚል ነበር። ይህ ለምን ሊሆን እንደማይችል ምክንያቶች አቅርበን ልናስረዳ ሞክረናል። በቅድሚያ የሽሞቹ ተቆጣጣሪዎች የእኛን ፖለቲካ ተቃዋሚ የሆነውንና ሂደቱን ሊቀማችሁ የሚችለውን ኢሃፓ አልቆ ብለው አዟቸዋል። ለጥቆም ሹሙ ራሱም የወያኔ ልጅ በመሆኑና የጠራቸውም የኦሮሞ ጽንፈኞች ሁሉ ኢሃፓን ጠላት ብለው ከሰየሙ ዓመታት ያለፋቸው በመሆኑ ይፋ ወጡ ብለው ሊገድሉን ካልሆነ የምናጠርፈው ምንም እንደማይኖር ያወቅነው የተረዳነው በመሆኑ ራሳችንን ለጥፋት መዳረጉ ምርጫችን ሊሆን አልቻለም። ኢትዮጵያን ያልመረጠውና ጠባብ የሆነ ቡድን ያፋልም ኢትዮጵያን ኃይሎችን ሊያጠፋይ መዘበዛል እንጂ አያስተናግድም ብለናቸው ነበር። ከውጭ የሚገቡትንም ከቦሌ ቃሊቲም ቅሊንቶም ሳይደርሱ ያጠፋቸዋል ብለን ተናግረን ነበር። ሹሞቹ ድርጅቱ አይደረስብን ብለው ግን በድርጅቱ ስም ሊክዱና ጫማ ሊስሙ የወሰኑትን አንጃዎች ጋብዘው ድርጅቱ ገባ ገበረ ብለው ሊያወናብዱ የጣሩትን ህዝብ ያውቀዋል። ሹሞቹ ከወያኔነት ኢትዮጵያ ጠላቶች ተቆራረጡ ልቦለድ ቢነገረንም ቅንጣት ሊያማልለን ሳይችል ቀርቷል። ብዙዎቹ ሹሞቹን የደገፉበት አንዱ ምክንያት ወያኔን አስወገዱልን በሚል ነው። ገና ከመጀመሪያው ግን ወያኔ አለ አደባ እንጂ ከቶም አልተደፋም ስንል መቆየታችን የሚታወቅ ነው። የህዝብ አመፅ ጠንክሮና ተስፋፍቶ የወያኔ ኢህአዴግን ስርዓት ሊያፈርሰው ሲል የደነገጡት ብአዴን ይህ ተገዥ የሆነላቸውን አገዛዝ ማዳን ለጥቅማቸው ወሳኝ ነው ብለው በመወሰናቸው አስረው ሹሞቹን ለስልጣን ሊያበቁ ወሰኑ። ወያኔዎቹም የአሜሪካኖቹ ግፊት ባይጠማቸውም ማን ላይ ቆመሽ ማንን ልታሚ ሆኖባቸው የአሜሪካን ግፊት ስብሃት ነጋ እንዳለው መቀበል የግድ ሆነባቸው። ወያኔ ወደኋላ ኦህዴድን ወደፊት መመሪያ ተቀበሉ። ሹሞቹ ለስልጣን ከመብቃታቸው በፊት በዋሽንግተን ከተማ አሜሪካ በተደረጉ የምስጢር ስብሰባዎች 7 እጩዎች ቀርበውና ተጠንተው በሹሙ ላይ የወሰኑት ለእነሱም ታዛዥ ከመሆኑ ባሻገር ኢትዮጵያዊነን በሚለው ሊያደናግር ይበልጥ ይችላል በሚል ግምገማ እንደነበር በፊት እንዳወቅ ነው ያጋለጥ ነው ነው። ወያኔ ኦስሎ አደባ እንጂ አልሞተም። በሰሞኑ በባህር ዳር በተደረገው ግድያ ሹሞቹ ከወያኔ ተባብረው የፈጸሙት ለመሆኑ ምንም ጥርጥር የለም። ወያኔም በቅርቡ ባደረገው ስብሰባ ያብዬን ለምዬ ብሎ አዴፓ የተባለውን ቡድን ሲከስ ሲሞክርም ታዘበናል። ሹሞቹ ወያኔ አሜሪካ ተያይዘው በህዝብ ላይ በደል እየፈጸሙ ናቸው። ወያኔ በአንድ በኩል በሹሙ ተጠቅሞ አማራውን ሊያጠቃ ሲጥር፣ በሌላ በኩል ደግሞ ሹሞቹ ይረጋጓል ቻውን በሚል ወደ በፊቱ ቦታውና ስልጣኑ ሊመለስ እየጣረ መሆኑን እናያለን። ከሹሞቹ ጎን ቆመው በወንጀሉ የሚያጅቡትና አስከፊ ሚና ያላቸው ዋና ዋና ቡድኖች ከወደ ሻቢያ ምድር መምጣታቸውንም በእይታችን ማስገባት አስፈላጊ ነው። ወያኔ አለ። የወያኔ ዘረኛ ስርዓት በሹሞቹ አማካኝነት እየቀጠለ ነው። የወያኔ ህጎችና አዋጆች እንዳሉ ናቸው። የወያኔ ጸረ ኢትዮጵያ ጸረ አማራ አቋም ሹሞቹን ይወዘውዛል። የእነዚህ ደግሞ በጭፍን ጸረ አማራ ኦነጋዊ አቋም የተለወሰ በመሆኑ አስከፊ ሆኖ መከሰቱ አልቀረም። ከላይ ሆኖ ሹሙም ሲቀጥፍ ሲያደናግር፣ በየመንገዱ ግን እሱም ራሱ በሚደግፈው መንገድ ጸረ ህዝብ ድርጊቶች ይፈጸማሉ። በባህር ዳር አዲስ አበባ የተደረጉት ግድያዎችና ፈናዎች የሹሞቹና የወያኔ ስራ ለመሆኑ በቂ መረጃ አለ። የባልደራስ መሪዎችን ጋዜጣዊ መግለጫ በጥባጭ ዱርዮች ከታከለ ኡማ ጋር የሚውሉና በእነሱም ትዕዛዝ የሚበጠብጡ ወሮ በሎች መሆናቸው ታውቋል። ኦነግ በጠራራ ፀሐይ 20 ባንኮችን ሲዘርፍ ትንፍሽም ያላለው ሹም በእነማን ላይ የውሸት ምላሱን እንደሚዘረጋ ማወቅ መታዘብ ችለናል። በተቃዋሚዎቹ ላይ የሚያቀርበው ክስና ወንጀሉን ለመሸፈን የሚያደርገውን ጥረት ምንም አዲስ ዘዴና ብልህነት የለውም። በአጼ ኃይለ ሥላሴ ዘመን ሳይቀር የሚታገሉ ተማሪዎችን ፈተና ማለፍ ያቃታቸው በእንቁላልና ቲማቲም የጠገቡ ይባል ነበር። ደርግ በኢሕአፓ ላይ ያወረደው ውርጅብኝ ህዝብን እስከ ማሳቅ መድረሱ ይታወቃል። በነመለስ ጊዜም እንደዚሁ። ከዚህ ሰኔ ካጣ ልፈፋ ተውሶ ሹሙም በውጭ አገር ነዋሪ በሆኑት ላይ ያወረደውን ስድብ ሰምተናል። የደላቸው በጠበጡን ሊልም ያው እንደተለመደው ጥሯል። በውጭ ሀገር ተፈደውም ሆነ በሌላ ምክንያት የሄዱ ዜጎች በሚልኩት ገንዘብ የሚንቀሳቀስ በጀት ይዞ ለጋሾችን መዝለፍ ጦት ነካሽነት መሆኑ እንዳለ ሆኖ በውጭ ሀገር ያለው ኢትዮጵያዊ ደልቶት ነዋሪና አገርን ሊበጠብጥ ፈላጊ አይደለም። ለድሎትማ የወያኔው ኮሎኔል ቤተ መንግስት ገብቶ የለ? በውጭ ሀገር ነዋሪ ኢትዮጵያውያን ለሹሞቹ ድጋፍ ሰጥተው እንደነበርም ይታወቃል። ግን እያደር ሹሞቹ ዘረኞችና የወያኔ ግርፍ ጠባብ ብሔረተኞች ጸረ አማራ ጸረ ኢትዮጵያ መሆናቸውን ሲገነዘብ ድጋፉን ነስቷቸዋል። አዋጣ ያሉትንም ገንዘብ አላዋጣ ያለውም ለዚህ ነው። ያዋጣውንም ማስመለስ አለበት የሚባለውም ለዚሁ ነው። ብዙ ጊዜ ሳይወስዱ ሹሞቹ ነፈሰባቸው። ስግግብ ዘረኞች በመሆንና ዘረኛ ዱርዬዎችን አቅፈው ደም በማፍሰስ ማንነታቸውን አሳዩ። የኢትዮጵያን ታሪካዊ ሰንደቅ ዓላማ በቡድናቸው ባንዲራ ሊተኩም ሲፍጨርጨሩ ታዩ። ጠባብ ብሔረተኛ ስርዓትን የራሳቸው አድርገው ቀጠሉ። የዝን የዲሞክራሲ ጥያቄ ተጻረሩ፣ አፈኑ። ወያኔን ነካ ነካ ያደረጉት ለማደናገር ፖለቲካ መሆኑንም ህዝብ እያደር እየዋለ ሊገነዘብ ችሏል። እነ ስብሐትና አባይ ፀሐይ አይነቶቹ ተከሰዋል፣ ተይዘዋል። የሙስና እቴጌ አዜብ ምን ደረሰባት? በአዲስ አበባ ቤቷ ፈረሰ? የሹሞቹ አደናቂዎች ራሳቸው ከሻዕቢያ ጋር ከህዝብ ተደብቆ የተፈጸመው ስምምነት ራሱ ኪሳራ እንደሆነ በመተቸት ላይ ናቸው። በእነ ሳውዲ ትዕዛዝ ከሻዕቢያ ጋር ሰመርኩ ያሉት ሹሞች እንደገና እንበለውና ነፍሶባቸዋል። ጥቂት ዘረኛና የተደናቀሙ ወሮበሎችን ይዘው አገራችንን ቢበጠብጡም ይህ እቅዳቸው መክሸፉ አይቀርም ሲል ህዝብ በእምነት እያረጋገጠም ነው። በመደራጀትና በመዘጋጀትም ላይ ይገኛል። ወያኔም በቅርቡ ተሰብስቦ በሰጠው መግለጫ አሁንም አዛዥና አዛዥ አቋምን አንጸባርቆ አልቀረም። ሹሞቹና ተከታዮቹ በአዲስ አበባም በባህር ዳርም የሚፈጸሙትን ግድያና ፈና ራሱ የአማራው ጥፋት ነው ማለት ወደፊትም ከመጋዣቸው ከአዴፓ አንሰራም እስከ ማለትም ደርሷል። በአዴን አዴፓ ከጥንት ጀምሮ አማራውን ለወያኔ አሳልፎ የሰጠና የጎዳ መሆኑ እየታወቀ በነ ብርጋዴር ጀኔራል ግድያ ተባባሪነቱ ተጋልጦ እያለ ሹሞቹን እንደታገለ አድርጎ በማቅረብ ለህዝብ መነሳሳት ለሹሞቹም ወንጀል ተጠያቂ አድርጎ ለማቅረብ መጣ መቼም የወያኔ የተለመደው የህዝብ ድቀት ነጸብራቅ ነው። ሹሞቹ ኩሉ ኢትዮጵያዊ የሆነውን የኦሮሞ ህዝብ ቅንጣትም አይወክሉም። ጸያፍና የተደናቆሩ ክፍሎችን ይዘው አገር የሚበጠብጡትን የኦሮሞ ህዝብ አይወክልም፣ አይመለከትም። ዘረኝነታቸው ለከት የለውም፣ ግን ህዝብን በሞላ የሚያደናግር ሊሆን አይችልም። የኦነግ አቋም ድጋፍ አልባ ሆኖ በፖለቲካ ምድረ በዳ ለፈረንጁም ለአረቡም ለሻቢያውም እያደሩ ባክነው የቀሩት አቋማቸውን ጥበታቸውን የአኖሌ ቅርሻታቸውን ህዝብ አልቀበልም አላምንበትም በማለታቸው ነው። ሹሞቹ ዛሬ የለየላቸው ነፍሰ ገዳዮችና ጠባቦች በዙሪያቸው ኮልኩለውና በሀገር አሰማርተው ህዝብን እርስ በርስ ቢያጋጩም አማራውን እንደ ህዝብ ለማጥፋት ቃዥተው ቢንቀሳቀሱም እድሜያቸው አጭር ለመሆኑ ምንም ውርርድ አንገባም። ህዝብ ያባረራቸዋል በምናውቀውና ባየነው ፍጥነትም ላጥ ብለው እንደሚፈረጥጡ ምንም ጥርጥር የለም። ተቃዋሚ ነን ከህዝብ ጎራ ነን ሲሉ የነበሩ አስመሳዮችም ዶሮ ሳይጮህ ህዝብን ከፍተውና የሹሞቹን ጫማ ስመው የህዝብ ጠላቶች ደጋፊዎች መሆናቸው ከወዲሁ ተጋልጧልና ከእንግዲህ ህዝብን ሊያጎናብዱ የሚችሉ አይሆኑም። ህዝባዊ ፍርጃቸውን መስጠት ግን የህዝብ ግዴታ መሆኑ ይታያል። ወጣም ወረደም አገር አድን ትግሉ በሚገባ መደራጀትን መተባበርን ለጥቃት ራስን አጋልጦ አለመገኘትን የግድ ይላል። ወዲ መገሳዎች ከነ ወዲ ዜናዊ የተለዩም የተሻሉም አይደሉም። ያው ናቸው። ከስም ለውጥ ባሻገር ሁለቱም አረመኔ ዘረኞችና ጸረ ኢትዮጵያ ቡድኖች አገዛዞች ናቸው። አገር አድን ትግሉ ተጠናክሮ መቀጠሉ የግድ የሆነውም ለዚህ ነው። ኦዴፓ ኦህዴድ ከስልጣን ተወግዶ የሽግግር ሂደት እውን መሆን አለበት። ለዚህም በሁለገብ መንገድ መደራጀትና መታገል ግዴታችን ሆኗል። ባለመደራጀትና በመከፋፈል አንመቻቸው። ለኢትዮጵያ ስንል መተባበርና በህብረት ታግለን አገራችንን ከጥፋት ማዳን መቻል አለብን። ለተግዛነሱ ከያፓም ጎን ተሰለፉ እንላለን። ወያኔ ኢህአዴግ ይውደም፣ ኢትዮጵያዊነት ያቸንፋል፣ ሁሉም የፖለቲካ እስረኞች ይፈቱ።
ወበነን በንጾ ተሶድና ዘማ ፈራጃታን ነው ከሃም ያማማ በስለታ ግጦ መናየው ያዳኛ ሁሉ አፋል ቢባይነው የዛሬ
ዘረኝነት ዳግም ላይጨፍርብን ትግላችን ይቀጥል። ዛሬ አፉን ሞልቶ ኢህአዴግ አልቀጠለብንም፣ ዘረኝነት መልኩን ቀይሮ አልሰፈረብንም የሚል ካለ ህሊናውን የታወረና የሴራው ተጠቃሚ የሆነ ብቻ ነው። በማያወላዳ መንገድ ሹሙ የኦሮሞ የበላይነትን ማለትም የኦህዴድን የበላይነት እያሰፈነና የወያኔዎቹን ስርዓት ነፍስ ዘርቶ እያስቀጠለ ነው። ጅብ ይበላ ይሻላል ወይስ አዞ ቢሉት ምን ገደኝ ሁሉም ባገጠጠ ጥርሱ ነው የሚሰለቅጠኝ ያለውን ሰው ያስታውሷል። ሹሞቹ ከመቀሌ መጡ ከወለጋ አጋሮ ጭቆናው እስከቀጠለ ትግላችንን መቀጠል ያለበት ይሆናል። ሹሙ ለኢትዮጵያ ሳይሆን ለራሱ ቡድን ብሔር ለባዕዳን በባዕዳን የተሰየመ መሆኑ ዛሬ ጋድ ሆኗል። የማደናገሪያውና ጫቁላው ጊዜ አክትሟል። ሹሙ ለስልጣን ከበቃ ጀምሮ ብዙ ጊዜንም ሳይወስድ በብሔርና በሃይማኖቱ ሰዎች ተከቦና ቁልፍ ቁልፍ ቦታዎችን ይዞ ለመቀጠል መወሰናቸውን ግልጽ አድርጎታል። ሰውየውና ጓደኞቹ የተለያዩት ከወያኔነት ጋር ሳይሆን ከኢትዮጵያዊነት ጋር ነው። ነውር ያደረጉት ሙስናን ሳይሆን የወያኔን ጥፋት ነው። ያውም ሙሉ በሙሉና መሰረት በያዘ መልኩ ሳይሆን ወንጀለኞቹን አቅፎ በማስቀጠልም ነው። በሂደቱ ግለሰቦች ሰለባ ሆነው በካቴና ብናያቸውም ተያዙ ተብሎ ከተሰጣቸው ሰይጣናዊ ምስል ጋር ቢታዩም ህዝብ ፍላጎት አንጻር ዋናዎቹ ሰይጣኖች አልተነኩም። ስርዓቱ ቅንጣትም አልተለወጠም።
የፖለቲካ ፈንጆች በሽዎች ደረጃ አሁንም እየማቀቁ ናቸው። ከርቸልዮችና ማዕከላዊዎች ፈልተውና በርክተውም አሉ። ግብረስየል አልቆመ ወያኔም አልተነነ። የለመደባቸውና ቀደም የሹሙ አለቆች ወደ መቀሌ ሸሹ ቢባልም ዛሬም ህዝብን እያናከሱና በተለይም አማራውን ሊያወድሙ እየሰሩ ናቸው። አገሩን ሁሉ ያመሰው ተንኮላቸው ዛሬም በጎንደር ህዝብ ላይ አነጣጥሮ መቀጠሉን መታዘብ እንችላለን። ጎንደር ከታመሰ ማንስ ስለወልቃይት ጠገዴ ቋራ ይጠይቀናል በሚል የተለሙ ሲሆን ከውስጥም አስመሳይ አማሮችን በክህደቱ ጎዳና መጭ እንዳሏቸው ማወቅ ተችሏል። ፊንፊኔ ድሬዳዋ ወዘተም በሚል ህዝብን የሌለ ታሪክና ቁጥር ሰጥተው ትኩረቱን በከፈፈሉና በርስ በርስ ግጭት ላይ ለማድረግ እየጣሩ ናቸው። በአዲስ አበባና ሌሎች ቦታዎችም የተጣደፈ ሰፈራና መታወቂያ ያደለው ከመጪው ምርጫ አንጻር ላቀዱት ሸር ማጠየቂያ መሆኑን ማልጠፋንም። ሙሴ ከፈራውንም ጋር ነበር በሚል የሹሙን 28 አመታት ያስቆጠረ ወያኔነት ሊደብቁ የሚጥሩት ዛሬ ቁልጭ ብሎ የሚታየው የሹሙ ወያኔነት ማለት ዘረኛነት፣ ጠባብ ብሔረተኛነት ዋሾች ብሏቸዋል። ሹሞቹ ለውጥ ይዘን መጣን ካሉ ጀምሮ ስንት ህዝብ አለቀ? ብሔራችን በሚሉት ሽፋን ስር ስንቶቹስ ህዝብን ፈጁ? የጦርነት አውድማዎች ቀነሱ ወይስ ጨመሩ? ወያኔዎቹ በየርከኑ ሲነሱ ማን ተካቸው? አይናችንን ከፍተን በሐሰት ዜናዎችና መሰሪ ቅስቀሳዎች ሳንደናገር ግንዛቤ መያዝ ከቻል ሹሙ ትግላችንን ሊያስቆም ሊያደናቀፍና ኢትዮጵያዊ ህዝባዊ ለውጥ ሊያሰናክልና የወያኔን ዘረኝነት በራሱ ቡድን ዘረኝነት የበላይነት ለመተካት የመጣ መሆኑን መገንዘብ እንችላለን። ከፊት ለፊት ሳይውሉ ሳያድሩ በብሔርና ሃይማኖት ደረጃ ያደረጉትን ሹምሽር መመልከት ይገባናል። ወንጀለኞችን በዚህ በዚያ ሊታረቁ ሲማለዱ ሲጥሩ ወደ ጎንደርና ሌሎች አካባቢዎች ግን ሽማግሌ ሳይሆን ጦራቸውን ልከው ጭፍጨፋ እንደሚያካሂዱ አይተናል። የጎንደር ህዝብ ሰቆቃ ለዚህ መረጃ ነው። ወንጀለኞቹ የትኞቹ ሳይያዙና ተቀጡ? አማራና ክርስቲያንን በመንጫ በጎራዴ ባዮችና አዲስ አበባንም ለኒስ ድሬዳዋንም ገቢልና ድርክ ተነስተናል ያሉትስ የሹሞቹ አጋሮችና የክብር እንግዳ አይደሉም? ምን ለተራቡ ህፃናትና ለተበደሉት ቢሊዮኖች ማን ተረሰላቸው? ደብዛቸው የጠፋው የበርካታ አስረኞች መዳረሻስ መች እስካሁን ታወቀ ተነገረ? ሙስና ከተባለስ የትኛው ነጻ መርማሪ ኮሚሽን ተመሰረተ? ክንፈናስሮ ፈትለወርቅና ዘብን መሾም ፍትሃዊ ነው? አባይን ትቶ በረከትን መያዝስ ትክክል ነው? አባዱላ ገመዳስ ሌሎች የወዴት ዘራፊዎችስ? የሲዳሞን ህዝብ ገዳይ ኃይለ ማርያም ደሳለኝ ሽፈራው ሽጉጤስ ተሾሚ መሆናቸው ምን ይባላል? የደርግ ወንጀለኞችን አማካሪ ማድረግ ምን ማለት ነው? በዚህ ላይ ሻቢያን ማቀፍና የሀገር ፖለቲካን ወደ ሳውዲ አዘን ብሎ ማዛባት የሚያደርሰውና ያደረሰው ጉዳትስ? በታሪካዊው ለጋር ላይስ የአረብ ባለቤት መሰየም ጥቅሙ ለማን ነው? አየር መንገዱን ስለባዕዳን ለመሸጥ ሩጫውን ምን አመጣው? ለመሆኑ ተጨባጭ ኢትዮጵያን የሚበጅ የሚተደቅ ፖለቲካን ሹሙ ሲከተል መሽታየ መለፈፍ መሆን አይደለም? ማደናገር ስራ መስራትና ለሐቅ መቆም አይደለም? ነጋ ጠባ ከውሸት ወደ ውሸት መጓዙ በተወሰነ ጊዜ የሚጋለጥና የሚከሽፍ መሆኑን ሹሙ ማወቅ ሲገባው አሌ ካለ ተመክሮ በመጥፎ ሁኔታ ያስተምረዋል። ተቃዋሚ ድርጅቶች አሁንም አሉ። አሁንም የሚተቹት እንደ ፍኖት አይነት ሬዲዮኖች አሉ። ሁሉም የገዢዎቹ የገደል ማሚቴዎች አልሆኑም። ያፓም የሽግግር ሂደት እውን ይሁን በሚለው ህዝባዊ አቋም ጸንቶ ይገኛል እንጂ ብሔረተኛ ኢህአዴግን ነጻ አውጪ ብሎ አልተቀበለም አልረከሰም። ሐቁ ይህ ነውና ዛሬም ቢሆን ታሪካዊው አገር አድን ትግላችን በተቀነባበረ መልኩ መቀጠል አለበት ባይ ነው። ለህዝብ የምናደርገው ጥሪ ያመጽ ነው፣ ኢህአዴግን ለማውደምና ዘረኝነትን አጥፍቶ ኢትዮጵያዊነትን ለማጠናከር። ስለዚህም ተጋግመን እንጠራ እንደነበረው ሰርቶ አደሩ በአድማን እንዲነሳ፣ የሙት ከተማ አድማዎች በአዲስ አበባ በጎንደር ድሬዳዋ ወዘተ እንዲከሰቱ፣ በአየር መንገዱ የሰራተኞች የሥራ ማቆም አድማ እውን እንዲሆን፣ ጥቃት የበዛበትና የዘረኞች ሰለባ የሆነው ህዝብ ራሱን እንዲያደራጅና እንዲያስታጥቅም ጥሪ እናደርጋለን። ጨቋኙ በስልጣን ላይ ያለው ቡድን ሲሆን የህዝብን ደህንነት ጠባቂ ራሱ ህዝብ መሆን አለበት። የሹሞቹ ይዘትና ዓላማ ግልጽ ነው። ዘረኝነት ሊያጠፉ ሳይሆን የዘረኛውን ማንነት ከግዴ ወደ ግርባ ለመቀየር ብቻ ነው። በዚህ ላይ መደናገር የራስን ቀንበር ማክበድና አገርን ወደ ማጣትም መጓዝ ነው። በቸልታና በሞኝነት አገራችንን ለገንጣዮችና ጠባቦች ልንሰጥ አይገባምና በአገራችን ስም ለአገራችን ስንል በህብረት ትግላችንን ማጠናከር ይገባናል። በዚህ ግዳጅ ኢህአፓዎችም ህዝብን በማደራጀትና በማታገል ኢትዮጵያ የጫነችባቸውን ግዳጅ እንዲወጡ አሳስበናል። ታሪካችንን ስማችንን በትግል ማደስና ከህዝብ ጎን ቆመን አገር ማዳን ቃል ኪዳናችንን አድሰናል። የመንጋው ጫጫታና የባዳንን ጸረ ኢትዮጵያ ዘመቻ ጥሰንና አሽቀንጥረን በመጣል ተጨባጭውን ሁኔታ አለግርዶሽ በማየት ለማይቀራውና አገራዊ ትግል ራሳችንን ማዘጋጀትና በቃል ሳይሆን በገቢርም መታገል አለብን። በጫጫታውና አድርባዎች ኡታ ልንመራ ወይም አንገት ልንደፋ ከቶም የሚጠበቅ መሆን የለበትም። ሹሙ ያደግን ጠግኖ ማስቀጠል ሲል ሐቁ ጠገና የሚለው ሳይሆን ማስቀጠል የሚለው ነው። ደማችንን የገበርንለትን ክዶ የጠላነውን ሊያሰፍንብን ነው በግልጽ የተናገረው እቅሉ። እያደረገ ያለውም ይህንኑ ነው። ማንን ሾመ በግልጽ ዘረኝነት? ምን አከናወነ? ህዝብ አለፈለት ወይስ ሊያልፍለት እርምጃ ተጀመረ ወይስ ሰቆቃው ስቃዩ ጨመረ? መልሱ ግልጽ ነው። ኢትዮጵያ በአደጋ ላይ ናት። አደጋዎቹ ገዢዎች ነን ባዮቹ ናቸው። እውን ወያኔ ተወገደ? ስብሐት ነጋ ከነዘረፈው ገንዘብ አሁንም በአዲስ አበባ እየተንፈላሰሰ ነው። አሁንም ገንዘብ ከየባንኩ እየጠፋ ነው ብለውን የለ? ሳሞራ ጊዮን ሆቴል ነው የሚዘንጠው ወይስ በብዘት? የክንፈዳኛውስ ወንድም ተፈቶ ዱባይ ደርሶ ሸራተን ተመልሶ መቀሌ ሳይሆን አዲስ አበባ ነው? ስንትና ስንት ቢሊዮን ከባንክ ያዘረፉት ኦነጎች በውድ ሆቴል በአዲስ አበባ በኢትዮጵያ ህዝብ ገንዘብ በመደላቀቅ ላይ ናቸው። በረከት ስምኦንን ወደ አዲስ አበባ መልሱት ማዘዣን ሹሙ ስለምን ጻፈ? ህገወጥነት በመዲናይቱ ሳይቀር ተስፋፍቶ አለ። የታጠቁ ዘራፊዎች እነማን ናቸው የሚለው ለህዝብ ምስጢር አይደለም። በየኮሚቴዎቹ አስታራቂና የክልል ድንበር ጥያቄ አዋሳኝ በሚል የሾማቸውን ስናይ ምንኛ እየቀለዱም እንደሆነ መረዳት እንችላለን። ወልቃይት ጠገዴ የትግራይ ነው ብለው በመርሃ ግብር መድበውና ካርታ ሰርተው የነበሩት ወያኔዎች ራሳቸውን ሳይቀር ሾሟቸዋል። በድሬዳዋ የአንድ ብሔር ሰልፍስ ጀርባ ማን ቆመ? ሹሞቹ 40-40-20 የሚለውን የዘረኞች ቀመር አንሽርም ብለው በይፋ ቆመዋል። የክልል መርዝ ሊወገድ ቀርቶ ይስፋፋ እየተባለም እየተደረገም ነው። ወያኔ ያቀደውና የሚፈልገው ሽንሸና በአፋር በጎንደር ወዘተ ጸረ ህዝብ ዘመቻው አልረገበም። ዛሬም ወያኔ አለ። ዛሬም ዘረኝነትን መሰረት ያደረገው አገዛዝና ስርዓት አለ። የህዝብን ትግል አደናቅፎ ወያኔን ከጥፋት ያዳነው ሹሙ ነው። በአሜሪካ ተመርጦና ሰልጥኖ ሐቁ ሲነገር የሚያማቸው ይመማቸው እንጂ ሹሙ ለወያኔ ስርዓት ጠበቃ ነው። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢህአዴግ ይውደም። ድል ለኢትዮጵያ ህዝብና ኢትዮጵያዊነት።
I'm gonna make you mine.
መፋሊት ያጡ ጸረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ፈሊጥ ሴራ ተንኮልና ሸር ግን 27 ዓመት ለተጠቀመበት አረጀ አፈጀ ወጋ ቢሶነ። ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው። አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል ከህዝብ ግምገማ አንጻር። እንዳልነው ግን አሮጌው ሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስብስቴ ዘመን የሰራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞችን መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል። በሌላ አነጋገር ወያኔ ጊዜ አልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነቅም ሊነቀንቅ የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። በአዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ስያሜም ተሰጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሱን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ በአዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሂዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንጣዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቅኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገል አቅቷቸው ቆይተዋል። ይህ ገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካት ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ቧልታ ይሉት ወለፋ እንዲህ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርጌያለሁና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝደንቶች፣ አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ
ለማሳመንም ወርታስሮና ማንዴላም ተብሎ የውያኔን እርኩስተል እኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስተዋት ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። ያገራችን ሰው የጅብ ገበሬ የዝንጀሮ ጋልጋይ ሁሉም በየበኩሉ እባላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭምብል ወያኔ ባብላጫው አጥቆ ሲጠቀምበት መቆየቱ ምስጢር አይደለም። እስቲኛም ለጥቂት ጊዜም ቢሆን ተራይ ድረሰን የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያስተዳድር የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁት ያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጣ እንድትለማ እና ወልቃይት ጠገዴ ጸለም ተተቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠራቶች ድጋፍ ከየፍርቻቸው ብቅ ብለዋል። ጥንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ወጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይተረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዲሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። አቁ ይነው ወያኔን ለማስወገድ ትግላችን ይፋፋም ይቀጥል። ሁሉም ደንቃራዎች ይወገዱ።
ለአመታት የተደመጡ የትግል መፈክሮችን ዛሬም የምናሰማቸው መለወጥ አቀቶን ሳይሆን አሁንም ዛሬም ወቅታዊና ምላሽ አጥቶ በመሆናቸው ነው። ህዝባዊ መንግስት ይመስረት፣ ዴሞክራሲ አለገደብ ለጭቆኖች፣ መሬት ላራሹ፣ ሉዓላዊነት ለኢትዮጵያ፣ መብትና እኩልነት ለህዝብ፣ አገራዊ ኢኮኖሚ ይገንባ ወዘተ ከ40 በላይ አመታት ሲጠየቁ ቆይተው አሁንም ምላሽ አላገኙም። ስለዚህም አሁንም ዋና ሆነው መስተጋባታቸው ተገቢ ሆኖ ይገኛል። የመፈክሮችን ወሳኝነትና ወቅታዊነት ግን ክብደት ሰጥቶ ማያስ አስፈላጊ መሆኑ አከራካሪ አይደለም። ከሁኔታው ጋር የማይጣጣሙ ወይም ሊሆኑ የማይችሉ መፈክሮችን አንስቶ የህዝብን ተገቢ ትኩረት ማዛነፍ ሆነ ከንቱ ማድረግ የሚጠቅም አይሆንም። ለምሳሌ በወያኔ ላይ ማዕቀብ ሲጠራ ቆይቷል። ውጤቱ ግን ሙሉ በሙሉ አመርቂ ሆኖ አልተገኘም። የወያኔን ሸቀጥ የሚያራግፉብን ተቃውሞች ላይ ማዕቀብ እናደርግባቸው ሲባል አመታት አልፈዋል። ግን አሁንም በእብሪት እያራገፉብን እኛም ተገኝቶ በሚል ይመስላል ገዢ ተጠቃሚ እየሆንን ነው። ያዘብ እንጀራ፣ የወያኔ ወይንና ቢራ የሚሸጡ ምግብ ቤቶች በባዕድ አገሮች ሞልተዋል። ከኬንያ እስከ አሜሪካ፣ አውስትራሊያ የምናየው አሳዛኝ ሀቅ ነው። የወያኔ አየር መንገድም ተጓዦች ሲቀንሱ ማየት አልቻልንም። ባዕዳንም ይህን አየር መንገድ እንዳይጠቀሙ ሰፊ ቅስቀሳ ማድረግ ሲቻል ሃም አልተባለም። እንዲያውም 95% የወያኔ ተቃዋሚ አየር መንገድ የሆነውን ያገራችን ብሎ ለማራገብ ጥረቱ እንደቀጠለ ነው። ወያኔዎችንም በግለሰብ ደረጃ አግሉ፣ ራቁ፣ ፊትነሱ አስጨንቁ የተባለውንም ተገቢውን ጆሮ ያገኘ አይመስልም። ይህ በዚህ እንዳለ ይህ ተግባራዊ ባልሆነበት ወደ አገር ቤት ለቤተሰባችሁ ገንዘብ መላክ አቁሙ የሚለው ጥሪ ሞኝ ወርውሮ ቢሰጥ የወጋ ይመስለዋል እያሰኘብን ነው። በእኛ በኩል የጭልፊት ሙከራ መባሉ ባይቀርም በዚህም ተላከ በዚያ በሀገር ውስጥ እስከ ጠፋ ድረስ ተጠቃሚው ያው ወያኔ መሆኑ አይቀሬ ነው። ለነገሩ ከዚህ በፊትም ለአንድ ወርም ገንዘብ ባላኩን አቁሙ ተብሎ ተጠርቶ ያገኘው ሰሚ ጥቂት ነው። በስደት ያለውን ዜጋ ተተን ወደ መካከለኛው ምስራቅ የሚነጉደውን ጭቁን ወይም ሰራተኛ በዚያ ተሰቃይቶ ቤተሰብ ሊታደግ የሄደ መሆኑንም አለመርሳት ያስፈልጋል። የቆጡን አወርድ ብላ የበብቷን ጣልች እንዳይሆንብን ልናደርገው ሊሆን በምንችለው ላይ ብናተኩር የሚመረጥ ይሆናል። እስቲ በወያኔ አየር መንገድ ላይ ማዕቀብ እናድርግና አንድ ቀን በመንገድ አድረን ወይም ዘንድሮ እንደሚባለው አንድ ቀን ሰውተን እንጓዝ። ከዚህ በተያያዘ ወደ አገራቸው ሊገቡ የማይችሉና የተከለከሉ ወንድም እህቶች እንዳሉንም አንርሳ። እስቲ ያዘብን እንጀራ ለአፈር እንበልና የወያኔን ወይን ተብዮች ጉደር፣ አክሱማይት፣ ራያ ቢራ፣ ዳሽን ወዘተ በአፋችን በጉሮሯችን አናሳልፍም እንበል። የባሰው ደግሞ ከኬንያ እስከ አሜሪካ አውስትራሊያ ለወያኔ ግድብ ገንዘብ ማዋጣቱን እናቆም። አሮጌ መጥረጊያ ተቀቤታው ትንሽ ነው ስንልም ወያኔ ልምድ ሆኖበትና የተፈጠረበት ጠባይ አልፈቅድ ብሎት ነጋጠባ። ያው ያሰረቸንን ተንኮል ሲያጠነጥን ቢገኝም በህዝብ በኩል አዳዲስ የትግል ስልቶችን በስራ ላይ ማዋል አስፈላጊ ነው። ዘመን ስለተቀየረ ትግል የተባለውም ይቁም ማለት ሳይሆን የትግል ስልትና አካሄድ ላይ ግን ዘመኑ የሚጠይቀውን ለውጥ ማድረጉ ወሳኝ ይሆናል። ከዚህ በተያያዘ አንዳንዶች የትጥቅ ትግል ዘመኑ አልፎበታል ማለታቸውን እንሰማለን። አንዳንዶች ጽንፈኞች ደግሞ አሜሪካ አይፈቅድምና አያዋጣም የሚሉም አሉ። ከንቱ ልፈፋና አቋም። በዓለማችን አሁንም ትጥቅ ትግል የለውጥ መሳሪያና መንገድ መሆኑ እየታየ ነው። የሚከበረውና የሚደመጠው ህዝብ አሜሪካ ውጭ ጉዳይ ሚኒስቴር ተሰልፎና አንዳንዴን ተንበርክኮ አትርሱን ብሎ የሚማጸነው ሳይሆን የባሩዱን ሽታ ለጠላቶቹ እስኪሰነፍጣቸው ድረስ የሚያሸታቸው ነው። ይህን ስልት አቅፎና ይዞ መታገል አሁንም ግዳጅ ሲሆን ለስልጣን ፍርፋሪ መቀራመት ያዋጣናል በሚል በሰላም ብቻ የሚሉን ይዘታቸው ምን እንደሆነ በተለይ ለእኛ ለኢትዮጵያውያን ምስጢር አይደለም። ድረገጾችና የኢንተርኔት ሚዲያ በሚባሉት ሁሉ መገልገል መስፋፋቱ ጠቃሚ መሆኑ ታይቷል። ግልጋሎቱን ለመዝጋት እነ ደብረጽዮንና ቻይና ሚሊዮኖች ዶላሮች የሚያወጡት አለምክንያት አይደለም። የባጀው የሬዲዮ ስርጭትም ከአሉባልታው ቀንሶ የወንጀለኞች መድረክ መሆኑን አቁሞ የህዝብን አንድነትና ህብረት በሚገነባ መልኩ ድርሻውን ቢወጣ ጠቃሚነቱ ከፍ ይላል። የሙት ከተማ አድማን ጥሪ በ1997 ዓመተ ምህረት የባዕድ ቅጥረኞች የሆኑ ቢያከሽፉትም በአሁኑ የትግል ምዕራፋችን ግን በልዩ ልዩ ከተሞች ውጤትን አስገኝቷል። የወያኔና የበዝባዦችን ንብረቶች ማውደም ሊቀጥል ሊበረታታ የሚገባው የትግል መንገድ ነው። መሳሪያውም እኮ የሀገራችን ንብረት ነውና ከወያኔ ቅጥረኞች ሊቀማም ሊዘረፍም የሚችል ነው። ዝግጅት፣ ስልት፣ ድፍረት። የህዝብ መብት የሚከበረው በራሱ በህዝብ ትግል ነው። ማንም ባዕድ ህዝባችንንና አገራችንን ነጻ የሚያወጣ አይሆንም። ለምሳሌ ኢሳይያስ አንቀጽ 39ን በቅርብ ንግግሩ ቢያወግዝም ግንጠረ የሚሉ ኃይሎችን አስተናግዶ ከሀገራችን የአንድነት ትግል እንቅፋቶችን አቅፎ ያለው ሻዕቢያ ራሱ ነው። ባለፉት 26 ዓመታትም ተቃዋሚዎችን ከልብ ረድቶ ውጤታማ ሊሆኑ ከሚችሉበት ደረጃ አልደረሱም። ተብሎ የሰለቸ ነው። ይህን ብንልም እርዳታና ድጋፍን ለማግኘት መጣር አስፈላጊ መሆኑን ማቅለል ወይም መቃረን ፍላጎት የለንም፣ ስህተት ይሆናልና። ጠላት ድጋፉን እንዲቀንስ እንዲጠፋ መሟሟት ግዳጃችን ነው። ነገር ግን የውጭ ግንኙነቱ ወይም ድጋፍ የማግኘት ጥረቱ በጋራና በህብረት ለኢትዮጵያ የሚደረግ ሳይሆን ሁሉም በየፊናው ለራሱ ቡድን ድጋፍን የሚፈልግበት ነው። አልፎም ሌላውን ኢትዮጵያዊ ድርጅት ለማሳጣት ለመክሰስ የሬዮት ታፔል ላይ የሰጠም ለማስጠመድ እየጣረ እንዳለ መታዘባችን አልቀረም። የቆሰለ ውሻ አጥብቆ አይጮህም ነውና ታሪካቸው ቆሸሽ ያሉ ተቃዋሚዎችና ግለሰብ አገር ወዳድ ለመሆን የሚሳናቸው በዚሁ ምክንያት መሆኑ ግልጽ ነው። የኢትዮጵያ ጠላቶች እነዚህን ቡድኖችና መሰል ግለሰቦችን ወደፊት ገፍተው እነ ኢህአፓን ግን ለማግለል ሲወራጩም ቆይተዋል፣ አሁንም ተሰማርተዋል። ድርጅቱ ያለውን የዓለማችንን ተጨባጭ ሁኔታ ስቶ ሳይሆን የሚጠየቀው ዋጋ ማለትም ለእርዳታቸው ምላሹ ዋጋ አገርን የሚያስከዳ በመሆኑ ነው። ኢህአፓ ለኢትዮጵያ እንጂ ለድርጅታዊ ስልጣንና የበላይነት የታገለ ስላልሆነ እኔ ከተጠቀምኩ አገር ገደል ትግባ የሚለው መስመሩም መርሁም እምነቱም ከቶም ባለመሆኑ የደርግና ወያኔን ቡትቶ ካባ ሊያጠልቅ የሚጠበቅ አይሆንም። አሮጌ መጥረጊያ በሚገባ ቆሻሻና ያጸዳም። አባት አርበኞች ግን ቆራጥነትና ጽናትን ይዘው ሊታገሉ የቻሉና የሚችሉ ናቸው። ካለፈውም ከዘንድሮውም አጣቅሶና ከተጨባጭ ሁኔታው ጋር በተጣጣመ መልክ ትግልን መያዝ መቃኘት አማራጭ የለውም። ይህ ትግልም በተወሰኑ ምርጦች ራሳቸውን ልሂቅና ምሁር ብለው በሚውገረገሩና እንግሊዝኛ በሚችሉ ብቻ የሚካሄድ ሳይሆን የሰፊው ህዝብን ሙሉ ተሳትፎ የሚጠይቅ ነው። ሀቅ ያለች በድሃ መዳፍ ግን ማምቢያያት ተብሏል። በራሱ ጥረት ትግሉን የጀመረው ህዝብ ትግሉን በጮሌዎቹ እንዳይቀማ ትግሉን መቀጠል ማጥጧጧፍ መደረጃትና የሚበጁትንም ድርጅቶች ማቀፍ ይኖርበታል። ሜዳው እንታገል ይያሉ ጀግናው ሲወደቅ ትችት ለሚያበዙት የሚሆን አይደለም። ደግመን ደጋግመን እንዳየነው ያፍጦረኞችና የምላስፋኖች የትግል እንቅፋቶች ናቸው። ሁለተኛ ጥፋት ቆሞ ማንቀላፋት ተብሏልና ነቅቶ አንበላም አሁንስ ብሎ መገኘትን አገር አድን ትግሉ ይጠይቃል። ንቃት፣ ጥራት፣ ጽናት፣ አገር ወዳድነት። የምንታገለው አንዱን ዘረኛ ሰው በላ ስርዓት በሌላ ለመተካት ሳይሆን ህዝብ ያገሩ የላቡ የመብቱ ባለቤት ለሚሆንባት ህዝባዊት ኢትዮጵያ ነው። ያገራችን ሰው ወገን እየተስተዋለ ብሏል። እየተስተዋለ ትግላችን ለኢትዮጵያና ለመላ ህዝቧ ነው። ወያኔ ይውደም፣ ህዝባዊ መንግስት ለኢትዮጵያ።
ማከረም ጫጣን ሰምነው የሌለው አምናው ካልተሻለ ባይነገስምነው ለዙፋኑ ነወይ ተራራይ ዋጠጥነው በከለን ሽሮን የሚያዋድደን ማነው? ሰላም አገሬ
ሰላም ሰላም ፍቅራችን መቻለው ፍቅራችን